የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። በሳምንቱ ከተላለፉ የጋቢና ቪኦኤ መሰናዶዎች የተወሰኑትን በድጋሚ የምናስደምጥበት ሰዓት ላይ ተገናኝተናል። የተመረጡ ሙዚቃዎችንም አብረን እንሰማለን። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። በኮሮና ቫይረስ ስጋት ውስጥ ያሉ በውሃን ቻይና የሚኖሩ ተማሪዎችን በገንዘብ ለመደገፍ እንዳቀደ የኢትዮጵያ መንግሥት በሳምንቱ መጀመሪያ ላይ አስታውቋል። የተማሪዎቹ ወላጆች ግን ቅሬታ እያሰሙ ነው። ኤደን ገረመው።
በቻይና ውሃን የጀመረው የኮሮና ቫይረስ ስርጭት በይፋ መዘገብ ከተጀመረ 6 ሳምንታት ተጠግቷል። እንደ የዓለም የጤና ድርጅት መሰረት 26 የሚሆኑ ሀገራት በቫይረሱ የተያዘ ሰው እንዳገኙም አስታውቀዋል። ቫይረሱ በአደገኛ ሁኔታ ከሰው ወደ ሰው ባለው ስርጭት ሳቢያም የቫይረሱ መነሻ ናት ተብላ የምትታሰበውና ወደ 11 ሚሊዮን የሚጠጉ ነዋሪዎች ያሉባት የቻይናዋ ከተማ ውሃን እንቅስቃሴዋ ተገድቧል። በዚህ መሀል በቻይና የሚገኙ ወደ 300 ኢትዮጵያውያን ተማሪዎችም ባሉበት እንዲቆዩ ተደርጓል። ይሁንና ተማሪዎቹ አሁን ያለንበት ሁኔታ አስጊ በመሆኑ መንግስት ካለንበት እንዲያወጣን በማለት እየጎተጎቱ ይገኛሉ። ይህን በተመለከተም በቻይና የኢትዮጵያ አምባሳደር ተሾመ ተውጋጋ ደውለን ነበር። አምባሳደሩ የተማሪዎቹን ከውሃን መውጣት በተመለከተ እስካሁን ምንም አዲስ ለውጥ እንደሌለና ኢትዮጵያውያን ብቻ ሳይሆኑም ወደ 4000 የሚጠጉ አፍሪካውያን ተማሪዎች በውሃን ከተማ እንደሚገኙ ጠቅሰው ተማሪዎቹ አሁን ባሉበት ሁኔታ ለምግብና ለሌሎች እንደፊት መሸፈኛ ጭንብል ያሉ መሳሪያዎችን እንዲገዙ ለመደገፍ እንዲረዳ ከመንግስት ለ300 ተማሪዎች ለሁለት ወራት የሚቆይ የ200 ዶላር ድጋፍ ጠይቀው እንደተፈቀደላቸው ገልጸዋል።
ኮሮና ቫይረስን በተመለከተ ያሉ ዴቨሎፕመንቶች በዋናነት ያው አሁንም ቢሆን የመከላከልና ስራ ላይ ከተማሪዎች ማህበር ጋርና እንደዚህ የጋራ መድረክ ፕላትፎርም ፈጥረን እስካሁን ድረስ ባደረግናቸው ነገሮች ዙሪያ፣ አሁንም ባሉ ችግሮች ዙሪያ ወደፊትን ኮሚኒኬሽናችን እንዴት መቀጠል እንችላለበት፣ እንዴት በጋራ ተግዳሮት መሻገር እንችላለን የሚል ውይይት አድርገን ከዚያ ጋር ተያይዞ ድንገት የመጣ ቫይረስ ወረርሽኝ በመሆኑ ምክንያት ተማሪዎች እዛ ባሉበት ቦታ ራሳቸውን ለመከላከልና ቫይረሱ ምክንያት በከተማው ተከሰተው አንዳንድ የምግብን የአቅርቦት እጥረት አበ ለተጨማሪ ውጪ የተደረገበት ሁኔታ ስላለ ተማሪዎቻችንን ለመደጎም ለማገዝ የሚያስችል የገንዘብ ድጋፍ ስድስት እንዲያደርግ ጠይቀናል። ያቀረብነው ጥያቄም ተከትሎ መጥቶ አሁን ከተማሪዎች ማህበር ጋር ገንዘቡን በየአካውንታቸው ለመላክ የዝግጅት ስራ ጨርሰን በየአካውንታቸው እንዲደርስ እናደርጋለን።
በሌላ በኩል የተማሪዎቹ ወላጆች በውጭ ጉዳይ ሚኒስቴር እና በጠቅላይ ሚኒስቴር ቢሮ ተገኝተው ልጆቻችን እዚህ መጥተው ማቆያ ይግቡልን ሲሉ ተማጽነዋል። አሁን ላይ ገንዘቡ ምንም አይነት መፍትሄ አይሆነንም ሲሉ ይገልጻሉ።
እኔ ስሜ የጉና ወርቅ ሀሰን ይባላል። የድሬዳዋ ነዋሪ ነኝ። ልጄ ሱራፌል ወንደሰን በዋን ከተማ ብቻ ዩኒቨርሲቲ የ3ኛ አመት ኢንጂነሪንግ ተማሪ ነው እና የኔዚያ ሀሳብ ሁሉንም ተማሪ በመወከል ነው። እሱ በጣም ከባድ ችግር ላይ ነው ያሉ። ወደ 25 ቀን ገደማ ይሆናቸዋል። ከዶርም አይወጡም፣ በር አይከፈትም፣ መስኮት አይከፈትም። በቀን አንድ ጊዜ ነው የሚበሉት። ከባድ ችግር ላይ ነው ያሉት። እንደሚነጉ ከሆነ ኘዋለሁ የሚጠይቀኝ ጥያቄ እናንተ ጠይቁልን ነው። አሁን እኔ ከድሬዳዋ መጥቼ አዲስ አበባ ላይ ነው ያለሁት። ውጭ ጉዳይም ሄደን ነበረ፣ ወደ ጠቅላይ ሚኒስትር ቢሮ ሄደን ነበር። በብዙ ሆነን ወላጆች ሆነን ወደ 100 አካባቢ እንሆናለን። አሁን አርብ ለታ የሄድ ነው። ከዛም በፊት ማክሰኞ ዕለት እኔ በግሌ ሄጄ ነበረ፣ ውጭ ጉዳይ ቆንስላ ጽህፈት ቤት ማለት ነው። ቅጽ ተሰጠኝና እዛ ቅጽ ላይ ሞላው ያው ልጆቹ ወደ ሀገር ይመለሱ እንጂ ወደ ሀገሩ ይመለስ የሚል ነው። የመንግስት ይተባበረን እና ወደ ሀገራችን እንመለስ ነው የመስ ጥያቄ። እኛም ወላጅ እንደመሆናችን መጠን በድጋሚ እንደገና ተሰብስበን ሰኞ ዕለት ጠቅላይ ሚኒስትር ቢሮ ነበር ይሄድ ነው። ከዛ እንግዳ መቀበያ ክፍል ገብተን የተወሰኑ ልጆች ናቸው ገብተው ያናገሩት ፊድሪ ጠቅላይ ሚኒስትር የሚጻፉ ተብሎ ያ ተጻፈ ተሰራና ያ ተሰጥቶ ነበረ። ከዛም በኋላ እንግዲህ በቴሌግራም ላይ መልሱን እንሰማለን ተባብለን ተለያየን። በግሌ የምልሽ ልጆቹ ወደ ሀገራቸው ይመለሱልን ነው። በቃ በራሳችንም ወጪ ቢሆን ልጆቹ ወደ ሀገራቸው ይመለሱ፣ ይሄ ነው በቃ ጥያቄ። እና የኢትዮጵያ መንግስት ዜጋውን የሚወድ መንግስት ስለሆነ ማጸነዋለሁ፣ ልጆቹን ወደ ሀገር ይመልስልን ብዬ ማጸነዋለሁ።
ስሜ ቶፊቅ ሀሰን ይባላል። ይህ በሸዋንግ 3ኛ ተማሪ ነው። አሁን በአሁኑ ሰዓት ደግሞ መንግስት ለቀለብ የሚሆን ገንዘብ ለመስጠት ቃል ገባላቸው። እነሱ ገንዘቡን ምንም አንፈልግም ምንም አያደርግልንም። ከዛ ለምግብ የሚሆነው ምግብ የሚያገኙት ለሳምንት አንድ ቀን ይፈቀድላቸው ከትምህርት ቤቱ። ያኛውንም 4 ኪሎ ሜትር ሄደው የሚከፍት በተለይ ደግሞ እኔ ልጅ ያለበት ትምህርት ቤት ዳገት አካባቢ ስለሆነ ያንን 4 ኪሎ ሜትርና 5 ኪሎ ሜትር ተሸክሞ ለመምጣት በጣም ስቃይ ነው። ምክንያቱም እዛ ትምህርት ቤት ውስጥ ያሉት ወደ 60-50 አካባቢ ናቸው። ሁሉም አይወጡ ለመግዛት። ለመግዛት የሚመጡት የተወሰኑ ናቸው። በሻንጣ ነው የሚገዙት። በሻንጣ ደግሞ ሲገዙ በጣም ብዙ ነው። ምክንያቱም ሸር ስለሚያዩ ከተማሪዎቻቸው ጋር ያን ሁሉ ተሸክሞ ለመግባት ስቃይ ነው። እንደው ስቃይ ነው ያሉት። አሁን አሁን ነው መንገድ የጀመሩት። በቃ ተስፋ እየቆረጡ ነው ያሉት። እነዚህ ምግብ ብቻ በልተን ምናደርጋለን? አእምሯችን ግን እየተበላሸ ነው ያሉት ነው የሚሉት። እነሱም እኛም የምንፈልገው ምንድን ነው ልጆቻችን በሰላም ይመለሱ። የሄዱት እነዚህ ሰዎች ሀገር ጠቅሞ ቤተሰቦቻቸው ሊጠቅሙ ሰዎችን ጠቅም ነበረ፣ ግን አልሆነም። ይህ በሽታ ደግሞ በጠቅላላ በዓለም ላይ መጥፎ ደረጃ እየተወራ ነው ያለው። ለእኛ ብቻ አይደለም። ጠቅላይ ሚኒስትሩን ደብዳቤ ሰጥተናል። መልስ እየጠበቅ ነው፣ ግን መልሱ ምን እንደሆነ አልገባንም። ምንም እሰጣለን እና እንደዚህ እናደርጋለን።
በውሃን ዩኒቨርሲቲ ሁቤ ግዛት የሲቪል ኢንጂነሪንግ ተማሪ የሆነው አማኑኤል እያሱም በጭንቀት እያለቅን ስለሆነ መንግስት ወደ ሀገር ያስገባን ሲል ጠይቋል።
አሁን ያለ ነው ያው በጣም ነው የሚያስፈራው፣ በጣም ነው የሚያጨናንቀን። ጠዋት ስንነሳ የሞት ዜና ነው የሚሰማው። ይህን ያክል ሰው በቀን ከ97 በላይ ሰው 100 ሰው አዲስ ሰው ሞተ ሲባል እና በቀን ወደ 14,000 አዲስ ታማሚ በጣም ነው የሚጨንቀን ማለት ነው። ምንም ምግብ ሁላ መብላት አልቻለም። እኛ አሁን እስካሁን ከ21 ቀን በላይ ስለቆየን ብዙዎቹ እንደው ሙሉ በሙሉ ጤነኛንን በምንባል ሁኔታ ላይ ነን ያለ ነው። ኢትዮጵያ አየር መንገድ አንድ ወደዚህ እየበረረ ስለሆነ አንዴ ወስዶን ኢትዮጵያ አስገብቶን 15 ቀን ከዛም በላይ እንደውም ኳረንታይን ተስቀምጦን ጤንነታችን ሲረጋገጥ ለመልቀቅ የሚወስዱ በጣም ጥሩ ነው። እኛ ኢትዮጵያ ሕዝብን ብዙ ጊዜ ብዙ ልጆችም ሲያወሩ እንደ ታማሚዎች ነው እየታየን ያለ ነው እና እኛ ሁላችንም ጤነኞች ነው። ስለዚህ እኛ ሄደን 15 ቀን እንደውም ከዛ በላይም ኳረንታይን ገብተን እንቀመጣለን፣ እንመረመራለን። አስፈላጊውን ሁሉ ማድረግ ተደርጎልን ወደ ሕዝቡ ቢያቀላቅሉ ጥሩ ነው ብዬ ነው ማስበው እና ኢትዮጵያ መንግስት በዚህ ዙሪያ ያለውን ነገር ቢረዳን ለመርዳት ቢሞክር አሪፍ ነው።
ይህን ጉዳይ በተመለከተ ማመልከቻ ገብቶላችኋል ወደ ተባለው ወደ ውጭ ጉዳይ ሚኒስቴር ደውለን ነበር። የውጭ ጉዳይ ሚኒስቴር የህዝብ ግንኙነት ኃላፊ አቶ ነቢያት ጌታቸው በውሃን የሚገኙ ተማሪዎች ያሉበትን የምግብና የቁሳቁስ ችግር ለማሟላት በቻይና ከሚገኘው የኢትዮጵያ ኤምባሲ ጋር በመተባበር የገንዘብ ድጋፍ ለማድረግ መፈቀዱን ገልጸው የመመለሳቸውን ውሳኔ በተመለከተ ግን አሁን ላይ ምንም የሚያውቁት ነገር እንደሌለ ነግረውናል።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ጎዳናን ቤታቸው ያደረጉ ወጣቶችን ወደ ሥልጠና ቦታ በማስገባት ለተሻለ ሕይወት ለማብቃት ጥረት መጀመሩን የሐረሪ ክልል ከሰሞኑ አስታውቋል። አዲስ ቸኮል ይህንን የተመለከተ ዘገባ ያሰማናል።
የሐረሪ ክልል የሰላምና ጸጥታ አስተዳደር ቢሮ ኃላፊ የሆኑት አቶ ናስርያ ለጋዜጠኞች በሰጡት መግለጫ እንዳስታወቁት የጎዳና ተዳዳሪዎችን ሰብስቦ ወደ አንድ ማዕከል በማስገባት አስፈላጊው ስልጠና እንዲያገኙ እያደረግን ነው ብለዋል።
ጎዳና የሚተዳደሩ ልጆች በርካታ ጊዜ እዚህ አካባቢ ለጸጥታም ለሌላም ለተለያዩ ሱሶችም የተጋለጹ እንደ ዜጋ የቀጣው የዕጣ ፈንታ የተጨለመበት ሁኔታ ነው የነበረው። ከዚህ እንደ ጸጥታ ቢሮ የጸጥታ አካል ጋር ተቀናጅተን የእነዚህን ሰዎች ለጸጥታ ብቻ ሳይሆን የዕጣ ፈንታውን እንቀይር፣ ለቀጣይ ጥሩ ዜጋ እንፈጥረው፣ ከጥፋት ወደ ልማት ኃይል እናደርገው። ሁሉ ነገር መቀየር የምንችለው አመራር ነው። አመራር ቁርጠኝነት ካለ፣ ሰብአዊነት ካለ የምንመራ ህዝብ ውስጥ አንዱ እነሱ ናቸው። እድል አድርጎ አይደለም መንገድ ላይ የወጡት፣ የእነሱን እድል የሚያስተካከለ ጠርቶ ነው። ለዚህ እንደ ጸጥታ ቢሮ እና ከኛ ጋር ያሉት ፖሊስ ኮሚሽን ጋር ተባብረን ወደ ስልጠና ወደ ማዕከል ያስገባንበት ሁኔታ አለ።
ስልጠናው የጎዳና ተዳዳሪዎችን ከሱስ የመለየትና አስፈላጊውን የስነ ልቦና ድጋፍ በማድረግ አምራች ዜጋ እንዲሆኑ ያስችላል ብለው እንደሚጠብቁ አቶ ናስር ገልጸዋል። ስልጠናው ከሀረማያ ዩኒቨርሲቲ ጋር በመተባበር እየተሰጠ ነው የሚሉት አቶ ናስር ስልጠናውን እየወሰዱ ያሉትም 280 ገደማ ጎዳና ተዳዳሪዎች መሆናቸውን ገልጸዋል።
ከሀረማያ ዩኒቨርሲቲ ጋር ተባብረን ስልጠና ያሰጠንበት ሁኔታዎች ነው ያሉት። አሁን ጥሩ ሂደት ላይ ነው ያሉት። ትምህርቱ ሳምንት ሆኗል ከጀመሩት ወደ 300 ሀያ ነው የነበሩት። እንደ አጋጣሚ ከያዝን በኋላ ቤተሰብ መጥቶ 46 አካባቢ የወሰዱበት ሁኔታዎች አሉ። ወደ ቤተሰብ የተቀላቀለበት ሁኔታ አለ። 280 አካባቢ አሁንም የኛ ጋር ነው ያለው። የተለያዩ ድርጅቶች ጋር በመተባበር የሳይኮን ትምህርት እየሰጠ ነው። አሁን ከሱስ ከለየን ህፃኖች ወደ ህብረተሰብ መመለስ የሚችሉን ከህብረተሰብ ጋር የመቀላቀል ስራ የመሰራት ስራ ነው የምንሰራ። ትላልቆች የቀጣይ ህፃ ፋንታን ማስትሽ ወይም ከሱስ ሳይሆን ወደ ሀብት የምንቀይርበት ሁኔታ እንፈጥራለን ብለን በቁርጠኝነት እየሰራ ነው አለን።
የስልጠና ማዕከሉን የክልሉ ርዕሰ መስተዳድር አቶ ወርድን በድሪም ሄደው መጎብኘታቸው ተገልጿል። በስልጠናው የተሳተፉ ያሉት የጎዳና ተዳዳሪዎችም ስልጠናው ከሱስ ለመላቀቅ እየረዳቸው መሆኑን ይገልጻሉ። ወጣቱ አብዱ ጀባር እንዲህ ይላል።
በጎዳና ህይወት አሁን አንድ አመት ነው። ውስጥ እናቴ ነው ከሀገር ያመጣችኝ። እንጀራ አባቴ ጋር ተጣልቼ ወደ ጎዳና የወጣሁት። ውጭ እያለን በጣም መጥፎ ነገር ነበር። ማሽም እንጠጣለን፣ ሲጃራ እንጠጣለን፣ በቃ ሁሉም ነገር እናደርጋለን። ፈርሾም እየቀራ ብርጭቆስ እየቀራም እንጠጣለን ማለት ነው። የቀራ ማለት ነው። ማይሽ የሚጠጣበት ገንዘብ ካጠር አንድ በጃጅ ሄደን ወይ ሰርቀን እንገዛለን ነበር። እዚህ ከገባ በኋላ በጣም ደስ ይላል። ምግቡም ደስ ብሎኛል። ተምሬ በቃ የሆነ ነገር ላይ ማደረስ፣ እናቴን ከፍ ማድረግ፣ እኔም ከፍ ማለት ይፈልጋለሁ ማለት ነው።
አሰፋ ስለሺ የተባለ የጎዳና ተዳዳሪም ተመሳሳይ ተስፋ አለው።
እኔ ስሜ አሰፋ ስለሺ ይባላል። የመጣሁት ከባሌ ጎባ ነው። እዚህ ሀረር ከተማ ውስጥ ለብዙ ጊዜ ቆይቻለሁ። ለአንድ ለስድስት ዓመት። በዚህ በስድስት ዓመት ውስጥ አራቱን ዓመት በስራ ላይ ነው ያሳለፍኩት። ሁለቱን ዓመት ደግሞ ህመምም ስለነበረብኝ መስራትም ስላልቻልኩኝ ያው በጎዳና ህይወት ላይ ነው ያለሁት። የተገኘውን እየበላሁኝ የተገኘውን እየጠጣሁ ነው። ብዙውን ጊዜ በረንዳ ላይ ነው የምተኛው። እዛ ሚካኤል አካባቢ ስላሴ አካባቢ እዛው ስላሴው አካባቢ ነው የምተኛው የነበረው እና ብዙ ውጪ በምትተኛበት ሰዓት ላይ ጎዳና ስትሆን ደግሞ ብዙ አመሎች አሉ። እኔ በዚህ አጋጣሚ ጫት እንኳን ሱስ የለብኝም፣ ሲጋራ አጭሳለሁ። እንደገና ደግሞ አረቄ በጣም ተጠቃሚ ነኝ። በአጋጣሚ እዛው ስላሴ በተኛውበት ነው የተያዝኩትን። ከዛ ከመጣሁ በኋላ እዛ ጣቢያ ሸንኮር ጣቢያ ለአንድ ቀን ያድር ነው። በሁለተኛው ቀን ነው ወደዚህ የመጣ ነው። ስልጠናው መጀመሪያ አካባቢ ያለመቀበል ሀሳቡም ነበረ። ብዙ ረብሻን ብጥብጥም ነበረ። የእውነትም መስሎ አልታየንም ነበረ። በሂደት ግን አስተማሪዎቹ ለእኛ የነበራቸው ትልቅ ትኩረት እንዲያምኑን እስከ መሐላ ድረስ ወላሂ ለአዚም ከሪም እያለ ነበር ያስተማረን። አንደኛው በተለይ ከልባቸው እንደሆነ አረጋግጠናል። እዚህ አሁን ለደረስንበት የእነሱ ትልቅ ሚና ተጫውተዋል። እዚህ ደግሞ ባህሪያችንን አስተካክለን የወደፊት ዓላማችን ምን እንደሚሆን በየጊዜው እየበሰልን እንድንመጣ አድርገውናል። ከእነሱ ብዙ ትምህርትና እውቀት አግኝተናል። አሁን እኔ ባለኝ ሀሳብ መሰረት ከዚህ ስልጠና ወጥተን የራሳችንን የሆነ ስራ ሰርተን አገርንም ወገንንም የምንገነባ የምንጠቀም ዜጎች እንደምንሆን ሙሉ በሙሉ እርግጠኝነት መናገር እችላለሁ።
በሐረሪ ክልል በቅርቡ የጥምቀት በዓልን ተከትሎ በተነሳው ረብሻና ግጭት የጎዳና ተዳዳሪዎችም የራሳቸው አፍራሽ ሚና ነበራቸው ብሎ የሚያምኑ የከተማ ነዋሪዎች በርካታ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከተወዳጁ የካሜሮን ኮከብ ዌስ አለን ሙዚቃ ተመልሰናል። ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። የሰላም ሚኒስቴር በቅርቡ በሺዎች የሚቆጠሩ ወጣቶች የሚሳተፉበትን የኢትዮጵያ በጎ ፍቃድ የማህበረሰብ አገልግሎት መርሃ ግብርን እንደሚጀምር አስታውቋል። ሙክታር ጀማል።
የፌዴራል የሰላም ሚኒስቴር ከተለያዩ ባለድርሻ አካላት ጋር በመተባበር የኢትዮጵያ ብሔራዊ በጎ ፍቃድ ማህበረሰብ አገልግሎት ፕሮግራምን ከፊታችን በሚመጣው እሁድ ለህዝብ እንደሚያበስር አስታውቋል። የዚህ ፕሮግራም ታላሚ የሆኑት የከፍተኛ ትምህርት ተቋማትና ከቴክኒክና ሞያ ኮሌጅ ተመርቀው ስራ በመፈለግ ላይ የሚገኙ ወጣቶች መሆኑ ተነግሯል። ወጣቶቹ በበጎ ፍቃድ መስጫ ጊዜያቸው ከትውልድ አካባቢያቸው ርቀው የሌላውን እሴትና ባህል በሚለምዱበት መንገድ በስብጥር ይከናወናል ተብሏል። በሰላም ሚኒስቴር የተጠሪ ተቋማትና ስትራቴጂክ አጋርነት ማስተባበሪያ ጽህፈት ቤት ዳይሬክቶሬት ጀነራል ዳይሬክተር ወይዘሮ አስማረዲ ይህንን ሀገራዊ የበጎ ፍቃድ ፕሮግራም በዚህ ደረጃ ማቅረቡ ለምን እንዳስፈለገ ጠቅሰዋል።
የላውንቺንጉ ትልቁ ለውጡ ምንድን ነው? ለዚህ ፕሮግራም አንደኛ መንግስት የራሱን ኃላፊነት ይወስዳል። ሁለተኛ በዛን ቀን የሚጠሩ ሁሉም በዚህ ፕሮግራም ኃላፊነት አለባቸው የሚሉ አካላትን ሁሉ ለጥሪው መድረስ ባንችልም፣ ነገር ግን የተወሰነ አካላት ተገኝተው በዛ ዕለት ኃላፊነታቸውንም በዛውም ቆጥረው እንዲወስዱ አንድ አጋጣሚ ስለሚሆን ነው ማለት ነው።
በዚህ በበጎ ፍቃደኝነት የማህበረሰብ አገልግሎት ላይ ለመሳተፍ 116,000 በላይ በጎ ፍቃደኞች መመዝገባቸውን ሰላም ሚኒስቴር አስታውቋል። በዚህ ዙር ለ10,000 ወጣቶች ስልጠና የተዘጋጀ መሆኑንም ተገልጿል። ስልጠናውን በተመለከተ የአዲስ አበባ ዩኒቨርሲቲ ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲ እና ሴንተር ፎር አፍሪካን ሊደርሺፕ ስተዲ አብረው በመሆን እንደሚያሰለጥኑ ተነግሯል። ይህ ስልጠና ከግብረ ገብ አንስቶ እስከ ሙያዊ ትምህርት ድረስ የሚቀሰምበት መሆኑንም ኤክሰለንሲ ሊፕ ትሬኒንግ ኮንሰልታንሲን ወክለው የተገኙት ኡስታዝ ያሲን ኑሩ ተናግረዋል።
3 ነጥቦች ላይ እነዚህ ወጣቶች ትሬኒንግ ቢወስዱ የተሻለ ዜጋ ይሆናሉ። ቅድሜ ነደፍ ነው። አንደኛ ለሀገራቸው ፍቅር ያላቸው እና ለውጤታማነት የሚነሳሱ ወጣቶች እንዲሆኑ ነው። ሁለተኛ ፊዚካሊ ፊት የሆኑ ከሱስ የጸዱ የነቁ ወጣቶችን ማምረት ነው። ሶስተኛ ፐርሰናል ዲቨሎፕመንት ኮርሶችን በጣም በብዛት ይወስዳሉ። ምናልባት እስከ 14 የሚሆኑ ሊደርሺፕ፣ ስትራቴጂክ ቲንኪንግ፣ ማይንድ ሴት የተለያዩ የምንላቸው ፓኬጆችን በዚህ 2 ወር ውስጥ እነዚህ ወጣቶች ይወስዳሉ። እነዚህ ኮርሶች ብቁ ያደርጋቸዋል። ከተመረቁ በኋላ ስራ የሚይዙ ሳይሆኑ እነዚህ ወጣቶች ስራን ክሬት የሚያደርጉ ሊደሮቹ እንዲሆኑ ማለማችን።
የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ስልጠና ተሳታፊዎች የስልጠና አገልግሎት ቆይታ ጊዜ ለ1 ዓመት ከ2 ወራት መሆኑን ተነግሯል። በአጠቃላይ ከአገልግሎት ጊዜ ውስጥ 2 ወራት በስልጠና ማዕከል የሚቆዩበት መሆኑንም የተገለጸው ሴንተር ፎር አፍሪካን ሊደርሺፕ ስተዲን በመወከል የተገኙት አቶ ቴዎድሮስ ታደሰ ድርጅታቸው ላለፉት 8 ዓመታት የአፍሪካ ህብረት በጎ ፍቃድ ወጣቶችን ሲያስተባብር መቆየቱንና በተለያዩ አጋጣሚዎች የቀሰመውንም ልምድና ትምህርት ለኢትዮጵያ ወጣቶች እንደሚያካፍል ገልጿል።
ሁላችሁም እንደምታውቁት ወጣቶች ከተመረቁ በኋላ ስራ ለመቀጠር በሚፈልጉበት ጊዜ የመጀመሪያው አብዛኛው ጥያቄ የስራ ልምድ የላቸው ስለሆነ እነሱ አይቀጥራቸውም። ዩናይትድ ኔሽን ዴቨሎፕመንት ፕሮግራም በዩኤንቪ በሚባለው ፕሮግራም ውስጥ ሊሰራ የሚሞክረው ወጣቶችን በማሳተፍ እንዲህ ባለ በቮለንተሪዝም ውስጥ አንድም ማህበረሰባቸውን እያገለገሉ እነሱ ደግሞ የስራ ባለልምድ እንዲሆኑ ማገዝ ነው። ስለሆነ በዚህ ፕሮግራም ውስጥ የሚመጡ ሰዎች በዚህ ፕሮግራም ካለፉ በኋላ ሬዚዩሚያቸው ላይ ሲቪያቸው ላይ ሲጽፉ ባለምን ሆኑ ማለት ነው? ባለ ስራ ልምድ ሆኑ ማለት ነው። የስራ ኤቲክስ አላቸው፣ የስራ ዲሲፕሊን አላቸው። ምንም ልምድ ከሌለው ሰው በጣም ይበልጣሉ፣ ይሻላሉ። ይሄን በማድረጉ ይሄ ሚኒስቴር መስሪያ ቤት በጣም ብዙ ኢምፕሎየብል ወርክፎርስ ፈጠረ ማለት ነው፣ መቀጠር የሚችሉ ወጣቶች።
በዚህ በብሔራዊ የበጎ ፍቃድ ማህበረሰብ አገልግሎት ፕሮግራም ላይ 5 ግለሰቦች በጎ ፍቃድ አምባሳደርነት ተሹመዋል። በሜሪጆ አገልግሎት የምትታወቀዋ ሲስተር ዘቢደር ዘውዴ በተለያዩ መንገዶች ወጣቶችን ሲያሰለጥን የነበረው ፓስተር ዮናታን አክሊሉ፣ ኡስታዝ ያሲን ኑሩ፣ ወይዘሮ ፊልሰን አብዱላሂ የተጠቀሱ ሲሆን ሌላው 5ኛ ሰው ደግሞ በሚመጣው እሁድ መክፈቻ ፕሮግራም ላይ እንደሚገለጽ ተነግሯል። ፓስተር ዮናታን አክሊሉ ወጣቶች ሀገርን ለማገልገል እድል ማግኘታቸው መታደል መሆኑን ነው የሚገልጹት።
በእኛ ሀገር ከጥቂት ጊዜ በኋላ የተለመደው ነገር ውጤቱን እንጂ ውጤት የሚገኝበትን መንገድ ያለመፈለግ ችግር ነው። ብዙዎቻችንን ውጤት እንፈልጋለን። ውጤት የሚገኝበት መንገድ ግን አንጠቅም። ከዚህ አንጻር የበጎ ፈቃድ አገልግሎት ከፖለቲካ፣ ከሃይማኖት፣ ከዘር ሳጥን የወጣ ስለሆነ ቲንክ አውት ኦፍ ቦክስ የሚለው አስተሳሰብ ስለሆነ የበጎ ፈቃድ አገልግሎት ሀገርን የሚያስተሳስር ሰው ከሰፈሩ ከብሔሩ ወጥቶ በሰብአዊነት ማንንም መርዳት እንዲችል ጉልበት የሚፈጥር ነው ብዬ አስባለሁ። ከዛም ጋር ተያይዞ ደግሞ ብሔራዊ ኩራት የሚፈጥር ነው። እንደዚሁም ለወደፊት ኃላፊነት የሚሰማው ሀገሩን የሚወድ የችግር አካል ሳይሆን የመፍትሄ አካል መሆን የሚስማማው ማህበረሰብ ከመፍጠር አንጻር የበጎ ፈቃድ አገልግሎት በጣም ወሳኝና አስፈላጊ ነው።
ይህ የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ሀገሪቷ የጀመረችውን ሁለንተናዊ ለውጥ እንዲሳካና ከደህንነት ከግጭትና ማህበራዊ ቀውሶች ሙሉ በሙሉ ተላቃ የሰለጠነ ማህበረሰብ ሰላም የተሟላና ደስተኛ ዜጋን ለመፍጠር መሰረት የሚጥል መሆኑን ሰላም ሚኒስቴር ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
በዚህ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያንን ንግድ ተኮር መገናኛ ሆኖ ሲያገለግል ስለኖረው አስረፍ ጋዜጣ የሚናገር ዘገባም በሳምንቱ ውስጥ አስደምጠናችሁ ነበረ። እነሆ በድጋሚ ከሁሉም በፊት አንድ ስደተኛ እናገኛለን። በባይተዋር ሀገር ከሥራ ሥራ የሚቀያየር የልቡን መሻት ባለማግኘቱ ውስጡን ቅር ቅር የሚለው ስደተኛ ኢትዮጵያዊ በቅርቡ ከጀመረው ሥራ እንደሚቆራረጥ ልቡ ነግሮታል። ከዚያ በፊት ግን በህትመት ዓለም ውስጥ ካለው ወንድሙ ጋር መከረ።
ይህ ጋዜጣ አዲስ አበባ ውስጥ ወንድሜ ጀምሮት ነበረ። እዚህ ብዙ ኢትዮጵያውያኖች አሉ፣ እንዲህ አካባቢ ለምን አልጀምርም በሚል ወንድሜ ጋር ተደዋወቁ። በዛ ጊዜ ደግሞ በቴክኖሎጂ እንደዛሬ ቀላል አልነበረም። እንደ ሶፍትዌርም ዝም ብሎ የሚታወቅ አይደለም። አሁን አንድ ሶፍትዌር ተከፍቶ ይጠቀምበታል። ግን በዛ ጊዜ ክላሱን ሊወስጃሉ ጊዜ ክላስ እንደወሰድኩኝ ያልኩት አልቀረም። በቃ ከዛ መስሪያ ቤት ሊወሰደር እሱን ጀመርኩኝ።
ያኔ ወጣት ዛሬ ጎልማሳ ሆኗል አቶ ኤልያስ ኃይለ ኢየሱስ። ስለዚህ ከዚህ በኋላ አንቱታ ጨምረን እንቀጥላለን። በወቅቱ ይሰሩበት ከነበረው ሥራ በተቀነሱ ማግስት በዩናይትድ ስቴትስ የሚኖሩ ኢትዮጵያንን የንግድ ቤቶች የሚያስተዋውቅ ጋዜጣ ለመጀመር ተነሱ። አትረፍ የተሰኘው ይሄ ጋዜጣ ነሐሴ 8 1994 በኢትዮጵያ አቆጣጠር የመጀመሪያ እትሙ ከመውጣቱ በፊት አቶ ኤልያስ በተለያዩ ንግድ ቤቶች ደጅ መጥናት አስፈልጓቸው ነበር።
እንግዲህ መጀመሪያ ሲጀምር ያደረኩት ምንድን ነው? ከእያንዳንዱ ስቴት ከቨርጂኒያ፣ ከዲሲ እና ከሜሪላንድ የተወሰኑ ቢዝነሶች መረጥኩኝ። እዚ አነጋገርኳቸው። ከነፃ አድቨርታይዚንግ ልስራላችሁ ብዬ አነጋግሬ ሁሉም ደስ ይሏቸዋል በነፃ አድቨርታይዚንግ። ከዛ አወጣው። የመጀመሪያው ጋዜጣ ነፃ ጋዜጣ ነው፣ አራት ገጽ ነው፣ ብላክ ኤንድ ዋይት ነው። ማደል ጀመርኩ።
የአትረፍ ጋዜጣ እውን መሆን ተስፋ የሰጣቸው አቶ ኤልያስ ጋዜጣው በወጣ በማግስቱ ጀምሮ ግን ፈተናዎች ጠብቀዋቸዋል።
የመጀመሪያ ሱቅ ሄጄ አስቀመጥኩ። አጋጣሚ ሆኖ እነሱ አድቨርታይዝ ያደረግኩላቸው ናቸው። ሁለተኛው ሱቅ ሲሄድ እና ሳሳያቸው ይህን ነገር ላስቀምጥ ስል የእነዛኞቹን አድቨርታይዚንግ አይተው የእኛ እንዴት የለም ብለው ትንሽ እንትን አሉ፣ ደስ አላላቸው። ከዛም በላይ ነበር ደስ ካለ ማለትም ትንሽ እንደው ንግግርም ነበረበት እና ያን ሰዓት ተስፋ ቆርጬ በቃ ያስቀመጥኳቸውን ጋዜጦች አንስቼ በቃ ይንሰራላኩም እንዴት አድርጌ ነው ይህ ነገር የምቀጥለው ከአሁኑ እንደዚህ ከ የገጠመ እንዲህ ወደ በቃ ወደ ቤቴ መንገድ ጀምሬ ነው።
ሁሉን እንደ ጸባዩ እንደ አመሉ መያዝ የሚጠይቀውን ስራ አቶ ኤልያስ ከለመዱት በኋላ የደንበኞቻቸው ቁጥር መጨመሩ አልቀረም። እስከ ስድስተኛው እትም ድረስ ከማስታወቂያ አስነጋሪዎች ምንም አይነት ክፍያ ያልጠየቀው ጋዜጣ ቀስ በቀስ እንደ ማስታወቂያው ግዝፈት ከ$7 እስከ $125 ድረስ አስከፍሏል። ጋዜጣው ላይ የተለያዩ ንግድ ተቋማት አገልግሎታቸውን ያስተዋውቃሉ። የቤት ክራይ ማስታወቂያዎች ይታተማሉ። ያገለገሉ ዕቃዎችም ለገበያ ይቀርባሉ። የዕቃ ሽያጭ ነገር ከተነሳ የአቶ ኤልያስን ጅምር ለመደገፍ በማሰብ አንድ ወዳጃቸው ያደረገውን ዛሬም ያስታውሳሉ።
አንድ ያጋጠመ ነገር አንድ ጓደኛዬም እባክህ አንድ ነገር ፈልግ ጊዜ የማስገባው ስለው የሆነ የምግብ ጠረጴዛ አለ አንድ ጓደኛዬ አላት እና በቃ እሱን አውጣዋለኝ የሱን ቁጥር ሰጠኝ አወጣ። ከዛ ህዝብ ያደወለችልኝ ጋዜጣ ከወጣ ሰዎች ይደውሉላ ምንድን ነው ይሄ ሰዎች ደውልኛል እና አንተን ያወጣኸው እና እንደዚህ እንደዚህ የሚባል ሰው አለኝ ብሎ ያው ሰው አለ ተፈታለች ሆ እኔ መኪኖች መሸጥ ፈለግኩኝ። እሱ መካ እኔን ለመርዳት ብሎ እዚያ የሴትዮዋን ቁጥር አድርጎ ሶፋ አለትን ተከሰው መገል አልፈለገችም ግን ማለት አልፈለገች።
ለ29 ዓመታት በዩናይትድ ስቴትስ የኖሩት አቶ ኤልያስ ኃይለ ኢየሱስ ጋዜጣቸው በየንግድ ቤቶቹ ደጃፍ እየተቀመጠ የብዙ ኢትዮጵያውያን ንግድ ተኮር የመረጃ ምንጭ ሲሆን የሚፈጥርባቸው ደስታ የሚገመት ነው። እሳቸው ግን የደስታቸው ሁሉ ደስታ ወደ ሀገራቸው መመለስ ሳይሆንባቸው አልቀረም። ከጥቂት ዓመታት ወዲህ ጠቅልለው ወደ ሀገር ቤት ተመልሰዋል። ለዚህ ውሳኔያቸው ሲሰናዱ ሐሳብ የሆነባቸው ጉዳይ ለዓመታት የቆየውን ጋዜጣ ዘግተው የመሄዳቸው ነገር ነው። ለሳቸው አትርፍ የሚለው ስያሜ ከትርፍና ከመጠቀም የተሻገረ ትርጉም አለው። የአያታቸው ስምም ነው። የአያታቸውን ማስታወሻ እንዴት ጥለውት ይሄዳሉ? ያኔ ነው ቤታንያ ባልቻ የተገኘችው።
3 ዓመት ሊሆነኝ ነው ስራ ውስጥ ከገባው። ኤልያስ በጣም ጎበዝ ነው። ብቻውን ነው ይህን ሁላ ሲሰራ የነበረው። ብዙ ሰው የማይረዳው ኤዲቲንግ ጀምሮ ከስልክ መቀበል ጀምሮ ዲሊቨሪ ቀጥሎ ሁሉን ነገር የሚሰራው አንድ ሰው ነው። ይህንን ሪስፖንሲቢሊቲ ወስዶ ለእኔ በትልቅ ሪስፖንሲቢሊቲነት መስጠት ራሱ ለእኔ ኢትስ አን ኦነር ከኤልያስ መቀበሉ ራሱ።
ቤታንያ ባልቻ የአቶ ኤልያስ የወንድም ልጅ ናት። የአትረፍ ጋዜጣን አደራ ተቀብላለች። ጋዜጣው ከዘመኑ አውድ እንዳይርቅ የተለያዩ ለውጦችንም እንዳደረገችበት ትናገራለች።
የቆየ ዌብሳይት ነበረ፣ እሱ ላይ ማሻሻል አድርገናል። አንድ ብዙ የስልክ ጥሪዎች የቀረፍኩበት ሰው የሚደውል የነበረው ጋዜጣው መች ነው የሚወጣው፣ የቤት ኪራይ ኩዌስችኖች የነበሩትን የተወሰነ ለመቅረፍ አትሊስት መች እንደሚወጣ ዌብሳይቱ ላይ ኤቭሪ ትሪ ዊክስ አፕዴት እያደረግን እሱን ለመቅረፍ ችለናል። አንደኛ እሱ ነው። ሁለተኛ ዌብሳይቱን ማሻሻል ወደ አዲስ ቀይረነዋል። አሁን በ2020 እቅዳችን ደግሞ ወደ አፕሊኬሽን ሙሉ ለሙሉ ጋዜጣውን እናወጣዋለን ማለት አይደለም። በአፕሊኬሽን ግን የተወሰነ መልክ ኦንላይን ፔመንት ድሮም ነበረን፣ ግን በሞደርን ዌይ አድርገን አፕሊኬሽኑ ላይ የተወሰነ መልክ እንቀይራለን ብለናል ወደዛ።
ከቢታንያ ጋር በነበረኝ አጭር የስልክ ቆይታ የተረዳሁት ነገር ቢኖር ማስታወቂያዎች የሚታተሙበት 8000 ቅጂዎች ያሉት ጋዜጣ ብቻ አይደለም። የኢትዮጵያን ማህበረሰብ በአቅሙ የሚያገናኝ ትንሽ የገበያ የንግድ ሐሳብ መገናኛ መላም ነው። ሞግዚት ፈላጊ፣ የቤት ኪራይ ደባል ፈላጊ፣ በአደራ ወደ ሀገር ቤት ሻንጣ የሚወስድለት ፈላጊ፣ ትላልቅ የመኪና ሻጮችን ከመሰሉ ድርጅቶች ጋር በዚች ጋዜጣ ውስጥ አለው ይላል። አብረን ስላመሸን ደስ ብሎናል። ሀብታሙ ስዩም አብሬያችሁ ነበርኩ። ከሰኞ ጀምረው በሚኖሩን መደበኛ የጋቢና ቪኦኤ ጥንቅሮች እንገናኛለን። ደናም አጉሽ ተረካ አለው።